አጋጣሚ ወያኔ በህዝባዊ ንቅስቀሳ ለመጣል የነበሩት ድሎች ባንድነት ቆመን ሳትጠቀምንበት አገዛዙ እድሜው ሊያረዝም ይችላል። ህዝብ አደባባይ ወጥቶ ተማሪው ተቃውሞ ወጥቶ የአዲስ አበባ ማስተር ፕላን ላይ የታቀደውን እቅድ እስከ ማስተር ተጽዕኖ አድርጎ ነበር። ህብረት ኃይል አለው። ታዲያ ሀገር ቢያድግ ከተሞች ቢስፋፉ ማን ይጠላል? የሚጠላም የለም። በለማስም የሚደረጉ ድምጽ አልባ ሽብሮች ግን ለዜጎች ህልውና አደጋ ስለሆነ ሊተኮርባቸው ይገባል። መሬት ከመንግስት ባለቤትነት ይልቅ ወደ ግል ይዞታ ቢዘወር ለዜጎች የመኖር ህልውና ጥሩ ነው ከሚሉት ውስጥ ስንሆን መንግስት መሬት በባለቤትነት ያዘ ማለት ደግሞ የዜጎች የመኖር ህልውና ከማሳጣቱም በላይ እጅግ አደገኛ መሆኑን በአዲስ አበባ ማስተር ፕላን ያየነው ነው። የአዲስ አበባ ማስተር ፕላን በተመለከተ በአሁኑ ሰዓት ከሚንጫጩት ውስጥ ጥቂቶቹ ትላንትና መሬት የመንግስት ካልሆነ ሞተን እንገኛለን በግል ይዞታ ስር መሬት ከሆነ መሬቱን ባለሀብቶች በገንዘባቸው ገዝተው ይስፋፋሉ ለኛም አደገኛ ነው ሲሉ ነበሩ አጫፋሪዎች። መሬት የገበሬው ቢሆን ገበሬው ባልተመጣጠነ ካሳ ጎዳና ላይ አይወጣም ነበር ሲሉ ያደመጥን ነው። አስቀድሞ ነበር መጠንቀቅ። ትላንትና በዘረኝነት ጥላቻ የተባበሩት ጉዳይ ዛሬ ራሳቸውን እያጠቃ ነው። ይህ ከአዲስ አበባ ማስተር ፕላን ጋር በተያያዘ የሚሰሙ የደሃ ገበሬ ሮሮ የአምራቹ ኃይል የህልውና ጉዳይ እንጂ የፖለቲካ ጉዳይ አይደለም። በተነጠቀው መሬቶቻቸው ደግሞ ባልሀብ ተብለው የሚመደቡት ያገዛዙ አካላት ብልቶች ስለሆኑ እንናገራለን ቢባል ጣጣው ብዙ ስለሆነ የመተባበር መንፈስ ስለሌለ ቤተሰቡ የተበተነው አምራች ኃይል እግሩ ወደ አመራው ይነግዳል። ይህና ቀጣይ መንግስታዊ ሽብሮች የመኖር ህልውናን ያሳጣሉ። የአዲስ አበባ እንደሌሎች ዓለም አቀፍ ከተሞች እጅግ ሰፊ ብትሆን ማናችንም አንጠላ። የከተሞች እድገት አስፈላጊ ቢሆንም በዘላቂነት ለዜጎች መብት የመስጠት ይገባል። ለገበሬው የገንዘብ ተራ የሆነ ካሳ ከመስጠት በርካታ ለመሬቶች ያላት ኢትዮጵያ አንድ ቦታ ወስደን ብናሰፍራቸው ጉዳቱ ምንድን ነው? ካሳ ከካሳ ይልቅ በመደኩ መሬት ሰጥቶ ማቋቋም አምራች ኃይሉን ለማዳበር ይረዳል። ወያኔ ግን ይህን የመሰለ ተግባር አልፈጠረበትም። የአዲስ አበባ ማስተር ፕላን በተያዘ ከባድ የሆኑ የመንግስት ወንጀል ተፈጽመዋል። ዜጎች ተገድለዋል፣ ታስረዋል። እስካሁንም ያሉበት የማይታወቅ በርካታ ወጣቶች አሉ። ከዚህ ማስተር ፕላን ጋር በተያዘ ዜጎች የመኖር ህልውናቸው አደጋ ላይ ነው። ሰሞኑን እየሰማ ነው ያየነው ያለነው ችግር ቤቱን ጠራው። ረሃብ ሳይሆን በአፈሙዝ እየተገደሉ ያሉ ዩኒቨርሲቲ ተማሪዎች፣ የሁለተኛ ደረጃ ተማሪዎች፣ የአንደኛ ደረጃ ተማሪዎች በየመንገዱ ሬሳቸው ወድቋል። መብት መጠየቅ ሽብርተኝነት አርቆባቸዋል። እየተገደሉ እየተሰደዱ እየታፈኑ ነው ያሉት። መብታቸው ሊጠበቅና መብታቸው ሊከበርላቸው አልቻለም። አገዛዝና ስርዓቱን ታዲያ በቃ ልንለው ይገባል። መልካም ቆይታ።
Na 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 Thank you. ጤና ይስጥልን እያልን ውድ አድማጮቻችንን በጄሪና በጄሪ መግቢያና በዚ በኦሮምኛ ሙዚቃ የጀመረው ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን። በቅድሚያ ግን ኮዲሁ ለናሳስባችሁ ምን ፈልገው ከዜናው ፕሮግራማችን በኋላ የተከበሩ ወይዘሮ አና ጎሜዝ ከኛ ጋር በስልክ ይኖራሉ። ስልኩም ይሰራል ብለን ተስፋ እናደርጋለን በደንብ አርጎ። ከዛ በተጨማሪ በዛሬው ዕለት ልብ ብለህ አዳምጥ ነው መሰለኝ የሚለው ልብ ብለው ያንብቡት ሀገር እንወዳለን ይላል ዳንኤል ክብረት። እንግዲህ ምን መሰለሽ ይሄ ነገር አንድ ጃክ የሚባል ኢትዮጵያዊ 10 አመት ኢትዮጵያ የኖረ የኢትዮጵያኖችን ሁኔታ አይቶ የተቸው ነው። እንግዲህ ኢትዮጵያዎችን አይታችሽ እንደሆነ አረንጓዴ ቢጫ ቀይ መልበስ እንወዳለን፣ በተለይ ደግሞ ሩጫ ምናምን ይሄ ድል ያደረገች አካባቢ ሁሉም ኢትዮጵያ የሆነ መታየት ይፈልጋል። ችግር ምናምን ሲመጣ አንገቱን ይቀብራል ያለ የኢትዮጵያን ነገር መስማትም አይፈልግም። ኤኒዌይ ይሄንን የታዘበውን ነገር ከአንድ የኢትዮጵያ ጓደኛው ጋራ አሜሪካን ውስጥ የሆነ ስታርባክ ቡና ቤት ይመስለኛል ቁጭ ብለው እንትን የሚያወሩትም ነው። በጣም አስገርሞኝ ነው እኔ አግኝቼው ነው ፌስቡክ ላይ ልብ ብለው ያንብቡት ሀገር እንወዳለን። አክቹዋሊ አንድ እዚሁ ያለ ጓደኛ የቅርብ ጓደኛ ይህን አይቶት አህመድ ይህንን የውና እንደው ለአድማጮች ማሰማው ብሎኝ አየሁትና እኔም ስላስደሰተኝ እስቲ ማካፈል ጥሩ ነው። ሌሎችም ኢትዮጵያኖች እኛም ስለ እኛ ፈረንጆቹ ምን ይላሉ፣ ምንድን ነው ስለ እኛ የሚያስቡት እንድንካፈለው ብዬ ነው። ደስ በሚል ሁኔታ ነው ያቀረቡት። እሱን እናቀርባለን። ረዘም ያለች አርስት ነች። የልጆች ፕሮግራም ሰዓቱን ቀጥሎ ጊዜውን ጠብቆ ይጀምራል። እንግዲህ ብዙ ነገሮች ተፈጽመዋል። ዶክተር ይቅርታ ፕሮፌሰር ብርሃኑ ነጋ ምንድነው ሽብርተኛ የሚባሉት በወያኔ መንግስት ሽብርተኛ የሚባሉት ድርጅት የሚባለው ድርጅት መሪ በኤዩ ተጋብዘው ስብሰባ ላይ ተገኝተው ገለጻ አድርገዋል ስለ ኢትዮጵያ ሁኔታ። እሱንም እንግዲህ እስቲ ወይዘሮ አና ምን እንደሚሉን እንሰማለን። እሳቸው ነበሩ በስብሰባ ላይ መስለኛል። አንዳንድ የተናገሯቸው አስገራሚ ነገሮችም አሉ እና እነሱንም እስቲ ለማንሳት እንሞክራለን። በአንቺ በኩል ምን አለ?
በእኔ በኩል እንግዲህ በአዲስ አበባ ዙሪያ የሚገኝ የኦሮሚያ ልዩ ዞን በከተማ ማስተር ፕላን ውስጥ ሊካተት የሚለውን ተማሪዎች የነጻነት ጥያቄ ወጥተው ነበረ። ሊካተት አይገባም የሚል ጥያቄ አንስተው ነበረ። ግን ገዢው ሊካተት ይገባል፣ ገበሬውም ከቦታው መፈናቀል አለበት የሚለው መነሻ ብዙ ተማሪዎችን አስገድሏል። ብዙ ተማሪዎችን ከዩኒቨርሲቲዎች ብዙ ዩኒቨርሲቲዎች ተዘግተዋል። እንግዲህ ከተማው
ታምሷል።
ኦልሞስት መቋዲሽ ሆናለች ማለት ነው። ብዙ ተማሪዎች እየሞቱ ነው።
ግን እኮ ኢትዮጵያ ውስጥ አሁን እውነት ለመናገር ከሆነ ነው አይናችንን ማን ነው አንገታችን እንደ ሰጎኗ እየቀበርን አልሰማንም አላየንም እንላለን እንጂ በየቦታው ችግር አለ። አማራው አካባቢ እየተጨፈጨፈ ነው እንደ ከብት እንደ ክብትም ማለት እንደ ውሻ። ያውም ደግሞ ውሻ በአውሮፓና በአሜሪካ የተከበረ ነው፣ እንስሳ ነው፣ የሰው ልጅ ወዳጅ ነው፣ እንደ የዱር አውሬ። አሁን ያው እዛ አማራው አካባቢ ያው ስንት ሰዎች ናቸው ቆራርጠው በኬሻ ቀብረዋቸው ተገኘ። ምንም የሚናገርለትም ድርጅት ያጣ ይመስለኛል።
በተለይ ይሄን ነገር እንደው
ለማንሳትም ፈልገን ምናናገረውም አጣን፣ ቸግሮናል። እና በጣም የሚያሳዝነው ለኢትዮጵያ መኖር አጥንቱን ደሙን ያፈሰው አጥንቱን የከሰከሰው የአማራው ብሔር ተወላጅ አሁን እንደ እንትን ሆኗል። በጣም በሚያሳዝን ሁኔታ ነው ያለው። አማራውም ራሱ ይሄን ነገር ለማንሳትም አይፈልግም። አላገንም ዝም ብሎ ብቻ ማየት ነው። ልክ እኔ ፈጣሪ ሆነን እንጂ ሁኔታው በጣም የሚያሳስብ ነው።
እንግዲህ እንዳየው የሰሞኑን ቤት ውስጥ የነደደው
ሰዓት ወንደር
አዎ ባታ በሚባል የመጣለያ ማረሚያ ቤት ውስጥ የነደደው ሰዓት እንግዲህ ብዙ ስራ ከ300 እስከ 500 በላይ የሚሆኑ ስራዎች እንዲያመልጡ ሆነዋል። 100 በላይ ግን የሚሆኑ በሰዓቱ እንዲቃጠሉና በሰዓት ደግሞ ሰዓቱም ሸሽተው ደግሞ ሲወጡ
በወያኔ ጠመንጃ
በፌደራል ፖሊሶች ተገለዋል። እና ሰዓቱ ዘው ይበላቸው ብዙ
ሞዴል እንኳን አንድ ጊዜ እነዚህ ሰዎች ሲተኩሱት ተራው ታደሮቹ ራሳቸው ሰው መሆንን ረስተውታል። ሰው ሰውን የሚገልበትን ምክንያት እንኳን እኔ አንዳንዴ ከሰው ህሊናቸው ምን አይነት ህሊና እንዳላቸው ግደል ሲባል ዝም ብሎ የሚገልበት እኔ ወታደር
እንደሚላካለው ሰዎችን አይተከው ነበር። ባንድ ብሔር የተደራጀ ወታደር ነበር የነበረው ይላሉ።
አሁን ከተማውን በሙሉ ትግርኛ ተናጋሪዎች ናቸው ተቆጣጠሩት ይላል። እንግዲህ ይሄንን እየሰማ እኔ አንዳንዴ የማዝነው ሳይሆን ግራ የሚገባኝ እነዚህ አጫፋሪ አድርባይ ሆዳሞች ደጋፊዎችና አሁን ወያኔ ትክክል ነው የሚሰሩ ባዴንን ተው እንኳን አብሯቸው የነበረ አሁን ደግሞ የጀመሩ አሁን እንረዳ እንደግፋለን ምናምን ብለው ድሮ እንቀወማለን ብለው የነበሩ ሰው ይሄንን ሁሉ ሲያይ ሁሉ እንደ ህሊናቸው እንዴት እንደማይቆረቆራቸው አረ ይሄ ነገር ትክክል አይደለም እኮ ብሎ እድገት እያሳየን ነው ይላሉ። ረሃብም እየመጣ ሰውም እየሞተ እድገት እያሳየ እኔ አንዳንድ ጊዜ የሰው ልጅ ሆዱ ሲሰፋ ህሊናው እንትን ጭንቅላቱ እየጠበበች ነው የምትሄደው መሰለኝ። እኔ እንጃ እኔ አንዳንዴ ፈጣሪ ይርዳ ነው አሁንም እኔ የምለው። በዛ አካባቢ አሁንም የአማራው ተወላጅ ባለበት በዛ በጎንደር አካባቢ መሬቱን እንዳለ ሊሰጡት ነው አይደለም? ስንትና ስንት ሺህ ኪሎ ሜትር ይላል። እነሱ ስልጣናቸውን ይዘው እስከተቀመጡ ድረስ ኢትዮጵያ የፈለገውን ያህል ገደል ብትገባ ግዴላችሁ።
አዲስቷን ትግራይ ከመመስረት አንጻር ካየውኩ አዲስቷን ትግራይ እንዴት ተመሰረታለች የሚለው ካርታ ከዚህ ሳይተ ነው ከነበረ
ሊኖሩ እነሱ ሌላው ጠፍቶ ሊኖሩ
ከሱዳን ጋር ከዛ ከጋምቤላ ጋር እያደረጉ ነው ሮቴቱን የሚዞሩት እና ያንን ነገር መስርተው አገራቸውን ገንጥለው እንግዲህ ወደፊት አዲስቷን ትግራይ ለነገሩ መላው ትግራይ ህዝብ አይወክልም አምባገነኖቹን ወያኔና ካድሬዎቻቸው ነው
እነሱም ችግሩ የከፋ ሲሄድ አንዳንድ ያሉ መጥፋታቸው አይቀርም መሸሻቸው አይቀርም ያው ያንን ምስኪኑ እንዳሁን ህዝብ ያጋፈጡ ነው የሚቀሩት። ለማንኛውም እንግዲህ አልማጮቻችን እስከ 6 ሰዓት ድረስ ፕሮግራማችን ይቀጥላል።
ሰሞኑን እንግዲህ በዚህ በሞቱት በጎንደርም በኦሮሚያም ማሮጅ ለሞቱትን እናስባለን። ዛሬ እንግዲህ እግዚአብሔር ነፍሳቸውን በገነት ያኖረው ብለናል። የደረሰባቸው ነገር ከባድ ቢሆንም በተለይ በዩኒቨርሲቲ ተማሪዎች ላይ የደረሰው ነገር ህጻናት ናቸው። በዩኒቨርሲቲ ተማሪዎች በአንደኛ ደረጃ በሁለተኛ ደረጃ ተማሪዎች ላይ ነው እንግዲህ የግፍ እየተፈጸመ ያለው። የሞቱትን ህጻናትም ተማሪዎች አሉ። ለነሱ ሁሉ ለቤተሰቦቻቸው መጽናናት እንመኛለን።
በነገራችን ላይ እዚህ በመሬት መስፋፋቱ ጥያቄ ማለት ነው የአዲስ አበባ
ማስተር ፕላን
የተነሳ እኚህ ወይዘሮ ማን ነው የሚባሉት አዜብ አይደለም ባሉት የሟቹ ውድ ባለቤት ሳቸው ኮሜንት ሰጥተው ነበር። በምን ስም እንደሰጡ አላቅም ግን ኮሜንታቸውን አንብቤ ነበር አንድ ቦታ ላይ። ስንቃወምም በልክ ይሁን እያየን ይሁን ስንቃወምም ለሀገር እድገት መሬት ምንድነው መፈናቀል ያለ ነው። እኔኮ ሴትዮዋ እሷ ብትፈናቀል እሷ ብትሆን የተፈናቀለችው ግድ የለም ብፈናቀልም ለሀገር እድገትል ነበር። የሌላው ሲሆን የሌላው ቁስል እሾት ከትችበታለች እሾክ ከብተትበት ይባላል። የሌላ ቁስል ከሆነ አያምሽም እና ችግር የለም ምንም አይደለም መቻል ነው ለሀገራችን እድገት ስንል መሬት ብትፈናቀል ይሄ እንደዚህ ብላ
እሷ ብቻ ሳይሆን አንዳንድ ምናልባት እዚህም ያሉ ኢትዮጵያኖች ይሁን
እዛም ያለውም ሰው ይሄ እንኳን
ምን ይላሉ ከተማ ካደገ ከተማ ከሰፋ ችግሩ ምንድነው ነው። እኛም አገራችን ቀደም መግቢያው ላይ እንዳየነው አገራችን ከተማዋ ቢሰፋ ብታደግልን ለኛ ነው። ግን ገበሬውን አፈናቅሎ ገበሬው በተፈናቀለው መሬት ላይ ላንድ ኢንቨስተር ዘበኛ ነው የሚሆነው። እዛ ቦታ ላይ መጥቶ መሬቱ ተወስዶበታል ቤተሰቡ ተበትኖ እዛ ቦታ ላይ ዘበኛ ነው የሚሆነው። ሊሆን አይገባም።
የኢንቨስተር ነገር ስታወሪ አንድ ጓደኛዬ በቢቢሲ ያየውን በፊልም ያየውን ሲነግረኝ ማመን አልቻልኩም። እኔም ራሴ እንዴት እንደዚህ ሊሆን ይችላል ነው ያልኩት። አንድ ህንድ መሬት ይሰጣል ኢትዮጵያ ውስጥ መሬቱን በሄሊኮፕተር ነው ማየት የሚችለው ያቱን ከብዛት ከርቀቱ የተነሳ እና እንትኑ ጋልጠኛው ይጠይቃል እንትኑ ብሪቲሽ እንግሊዝ ቢቢሲ ጋልጠኛ ይሄ ሁሉ ያንተ ነው በሄሊኮፕተር? አዎ የኔ ነው። ገና ደግሞ ሌላ ቦታ ተሰጥቶኛል ስንትና ስንት ሺህ ካሬ ሜትር እንዴ ምን ታረጋዋል? እሱን አስብበታለሁ ግን የኔ ነው ይሄ በሙሉ እዛ ያለውን ህዝብ በሙሉ አባረው ምናምን ብሎ ዶክመንተሪ አው እና እንደዚህ የሚያረግ እኔ እንጃ እነዚህ ሰዎች ጥላቻ ነው ያላቸው እንጂ ህዝብን እንዶ ትንሽም ቢሆን እየሰረቁ ግማሹንም እየሰረቁ ሌላውን ደግሞ አንተ ሰርተ ብላ እንዲሉት ሳይሆን የሚያስቡት ድምጥ ማጡን ለማጥፋት ወይም ደግሞ በሌላ በኩል ቁጭት አለባቸው እቺ ሀገር ይሄ ህዝብ እዚህ ድረስ መድረስ አልነበረበትም መኖርም አልነበረበትም ማጥፋት አለብን እኔ እንግዲህ ምናልባት አንዳንድ ሰዎች የሚሉት አያት ቅድማያቶቻቸው ወይ ሞላዶቻቸው የነበራቸውን በኢትዮጵያ ላይ የነበራቸውን ጥላቻ እነሱ ሊወጡት ነው የሚሉ አሉ። በጦርነቱ ጊዜ የሙሶሊኒ የምን አገልጋይ የነበሩ ባንዳዎች ናቸው አባቶቻቸው በብዛት የነዚህ በብዛት አመራር ውስጥ ያሉት የነሱ እንትኖች ናቸው የነሱን ቁጭት በኢትዮጵያ ላይ ሊወጡት ነው የሚሉ አሉ። እስቲ እሱንም ወደፊት በደንብ አድርገን እንትን አቀነባብረን ለማቅረብ እንሞክራለን። ለማንኛውም እንግዲህ አድማጮቻችን እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። በዚህ አጋጣሚ ግልና ሳውቃቸው የምንፈልገው በዚህ አመት የመጨረሻ ፕሮግራማችን የሚተላለፈው በሚቀጥለው እሁድ ብቻ ነው። ከዛ በኋላ በዚህ አመት ምንም አይነት ፕሮግራም አይኖርም። ለሁለት ሳምንት ያህል ማለት ነው እንዘጋለን። ረፍት ያስፈልጋልኛም ቢሆንኛም እንደሰው ከስጋና ከደም የተሰራን ሰዎች ነን። ደሞዝ የሚከፍለኝ መስሪያ ቤት እንኳን ረፍት ይሰጠኛል እንኳን ይሄ በፍላጎት የማደርገው አይደለም እንዴ? ለዚህ የመጨረሻው በዚህ አመት የመጨረሻው ፕሮግራማችን በሚቀጥለው ሳምንት ነው የሚተላለፈው። ከዛ በኋላ ለአንድ ለሁለት ሶስት ሳምንት ሬዲዮናችን ዝግ ይሆናል እንላለን። እስከ 6 ሰዓት ድረስ ከኛ ጋር እንድትቆዩ እያሳሰብን ፕሮግራማችንን እንቀጥላለን።
እንቆቀለ
ምን አውቀልሽ?
አንድ ሺህ መንታ መልኩም ያምታታ
አንድ ሺህ መንታ
መልኩም ያምታታ
መልኩም ያምታታ አንድ ሺህ መንታ መልኩም ያምታታ ቆይማ
እንደም ተዋላ ወቀው አገር ስጠኝ
አገር ማስጥሽ እንዴት ይየ እንዲባዛ
እንኮክልሽ አገር ስጠኝ በቃ እንኮክልሽ አገር ስጠኝ እንኮክልሽ አገር ስጠኝ በቃ እንኮክልሽ አገር ስጠኝ እንኮክልሽ አገር ስጠኝ በቃ እንኮክልሽ አገር ስጠኝ
እንኮክልሽ ለሰነፈስኔ አሁን ገና መጣሽ ቢባኔ ላይን ያለው ባይጫወት ማፈር አንዳለኝ ስለኛርሽኛ ገር በንቆቅልሽ ለሰነፈስኔ አሁን ገና ወጣሽ ቢባኔ ላይን ያለው ባይጫወት ማፈር አንዳለኝ ስለኛርሽኛ ገር
Oh, my God. እንኮልሽ ለሰነበስኔ አሁን ገና ፈታሽ ቢባኔ አንዳይን ያለው አይጫወት ማፈር አንዳለኝ ስተኛሽኛ ገር እንኮልሽ ለሰነበስኔ አሁን ገና ፈታሽ ቢባኔ አንዳይን ያለው አይጫወት ማፈር አንዳለኝ ስተኛሽኛ ገር ተከለሽናት እንድከወደደ አሳስተምነስጋው ሀገር ግማተምናት በጋበዚ ነው
ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ? ዘፈን፣ ተረት
አለ።
ልጆች እንደምን ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
Thank you.
እንደምንሰነበታችሁ ልጆች ዛሬ የምንሰማው በድሮ ጊዜ ኢትዮጵያ ውስጥ ሰዎች ምግብ የሚሰሩት የሚያበስሉት በአካባቢያቸው ካገኙት ነገር በእጃቸው ሰርተው ነበር። በዛ ጊዜ የነበሩት ለምሳሌ ምግብ የሚያበስሉት ትስቱም የሸክላ፣ ቡና የሚያፈሉትም በጀበና አፈሩን አፍክተው ብረት ድስት ይሰሩበት ነበር። ብረት ድስት፣ ቡና ማፍያ፣ ጀበና እንዲሁም ውሃ መያዣ እንስራ የመሳሰሉት ነገር ይሰሩ ነበር። እንዲሁም በሳር አድርገው ዳቦ፣ እንጀራ ማስቀመጫ፣ መሶ ይሰሩ ነበር። እና ዛሬ የምንሰማው በተከታታይ ለሁለት ሳምንት የምንሰማው ታሪክ ስለምን እንደሆነ ታውቃላችሁ? በአንድ በገጠር ውስጥ አንድ ቤት ውስጥ አንድ የብረት ድስት ለመጀመሪያ ጊዜ ሲመጣ ሸክላ ድስት፣ ጀበና፣ መሶ፣ እንስራ የሚባሉት ነገሮች አይተው አያውቁም ነበረ። ለመጀመሪያ ጊዜ ብረት ድስት ሲመጣ ከብረት ድስት ጋር ይተዋወቁና የሚያደርጉት ጭውውትን በተከታታይ በሁለት ሳምንት እንስማው።
Mm-hmm. አመት ባል ብቻ ነው የምትሰራው?
ግልጽ ነው እኮ የኔ ምግብ ስለሚጣፍጥ
ነው። ማለት ቆይ የኔ ምግብ አይጣፍጥም?
እንደዛ ማለት ሳይሆን
እና እኮ ታዲያ ምን ማለት ፈልገ ነው?
ማለት አይሽ
እንኳን ወጤ ቀረና ሲያጥሙ ልብብለሽ አይተሻል? አንዳንቺ በሽቦ የሚመረልኩ ይመሰለሽ?
እንኳን በሽቦ ተነጥተይ ቀረና እኔ ጭክብ እንኳን ባውራት ሰርብረ ነው የሚወጣው።
ሰሉ ፍጥረታቹ አንድ አይነት አይደለም ታው ይያለው
አው በቃ ከፈለጋችሁ ሩጫ ይቀር
ምንኔ ፈርቺ
አረረለሽ
እሺ በርጫው ና
ነው እሺ ይሁን በርጫ
በቃ በርጫ
ልጆች እንግዲህ ወተትር ልፎካከሩ የብረትስ ጠንካራ ሸክላ ድስት ደግሞ እንደ ብረትስ ጠንካራ ባይሆን ጠንካራ መሆኑ ግን በቀላሉ ሊሰበር ስለሚችል በጥንቃቄ መሮጥ ያለበት። ልጆች እንግዲህ አሁን ሩጫ ሊወዳደሩ ተስማምተዋል። እስቲ ማን ያሸንፍ? ውጤታቸውስ ምን ይመስላል? እስቲ ይሄንን በሚቀጥለው ሳምንት እንሰማለን።
እና መጣች የኛን ሀገር ዘፈን ዘፍኖ ዝም ብሎ ማለፋል እንዴ? የጠፈራችሁ ላፍ የዘፈናችሁ ላል ግን እዚህ ያለች ቆንጆዋ ልጅ ወረድና አዛ
ያንብቡት ሀገር እንወዳለን። በዳንኤል ክብረት ሰውየው የውጭ ሀገር ዜጋ ቢሆኑም 10 ዓመታት ኢትዮጵያ ውስጥ አስተምረዋል። ሚስተር ጃክ ይባላሉ። ሻሂ እየጠጡ ኢትዮጵያዊውን ጓደኛቸውን እየጠበቁ ነው። ሁለት ጊዜ ፉት እንዳሉት ጓደኛቸው ከቻለ አረንጓዴ ቢጫ ቀይ የተጠለፈበት ቆብ አድርጓል። በለመዱት የኢትዮጵያውያን ባህል መሰረት ከመቀመጫቸው ተነስተው ተቀበሉት። ወንበር ስቦ እንደተቀመጠ ያጠለቀውን ቆብ ጠረጴዛው ላይ አኖረው። ሚስተር ጃክ የተቀመጠውን በኢትዮጵያ ባንዲራ የተጠለፈ ቆብ አየት አደረጉና እናንተ ኢትዮጵያውያን ለምንድን ነው በባንዲራችሁ ማጌጥ የምትወዱት? አሉና ኢትዮጵያዊውን እንግዳቸውን ጠየቁት። እኛ ኢትዮጵያውያን ሀገራችንን እንወዳለን። በሀገራችን ለመጣ ርህራሄ የለንም። ይህ የሀገር ፍቅር በደማችን ውስጥ አራተኛ ሴል ሆኖ ተቀምጧል። ለዚህ ነው አላቸው። ቆይ ግን ሀገራችንን እንወዳለን ስትሉ ምን ማለት ነው? ወንዙና ተራራው ነው? ሜዳውና ጫካው ነው? ምኑ ነው ሀገር? ኢትዮጵያዊው ትኩር ብሎ ያያቸው። ሁለመናው ነው፣ ሰው፣ እንስሳው፣ ሜዳው፣ ተራራው፣ ጫካው፣ ወንዙ፣ ሁሉም አለና መለሰላቸው። እኔ ግን አይመስለኝም አሉት ሚስተር ጃክ። እንዴት? ተገርሞ ጠየቃቸው። እናንተ ለሀገራችሁ የድመት ፍቅር ይመስለኛል ያላችሁ። የድመት ፍቅር ምን አይነት ነው? እንግዳው ተገርሞ እንደገና ጠየቀ። ቤት ያከራዩኝ ሰውዬ ምን እንዳሉኝ ታውቃለህ? ድመት ልጆቿን የምትበላው ስለምትወዳቸው ነው። ፍቅሯን የምትገልጠው ልጆቿን በመብላትና ለዘላለም ሆዷ ውስጥ በማድረግ ነው አሉኝ። እና እናንተም ለሀገራችሁ ያላችሁን ፍቅር የምትገልጡት ሀገራችሁን በመብላት ይመስለኛል። ያንን ያህል እንደርሳለን ብለው ነው? አንገቱን ወዘወዘ እንግዳው። አረ እንዲያውም ሳይብስ አይቀርም። አሁን ለምሳሌ እናንተ ኢትዮጵያውያን በቅኝ ገዢዎች ባለመገዛታችሁ ስትኮሩበት አያለሁ። ልክ ነው። ለጀግኖች አባቶቻችሁ ምስጋና ይግባቸውና ለዚህ የታሪክ ድል አብቅተዋችኋል። የ3000 ዘመን የነጻነት ታሪክ አለን እያላችሁ በእኛ በአፍሪካውያን ላይ ትኮሩብናላችሁ እንጂ በ3000 ዘመን ምን ሊሰራበት እንደሚችል አላሳያችሁንም። ነጻነት እንዴት ማግኘት እንደሚቻል አሳያችሁን እንጂ በነጻነት እንዴት መጠቀም እንደሚቻል አርአያ ልትሆኑን አልቻላችሁም። እርስ በርስ ትዋጉ፣ አንዳችሁ የሰራችሁትን ሌላችሁ ስታጠፉ፣ 100 ዓመት የለፋችሁበትን በአንድ ቀን እንደምትሰራችሁ እንደገና ስትጀምሩ ነው የኖራችሁት። እስቲ ተመልከቱት። የ3000 ዘመን ታሪክ አለን ነው እኮ የምትሉት። ታዲያ 3000 ዘመን ተጉዛችሁ እዚህ መድረስ ብቻ ነው የቻላችሁት? አቆጣጠራችሁ ግን በምንድን ነው? አንድ ዓመትስ በእናንተ ዘንድ ስንት ቀን ነው? ለመሆኑ ሀገራችሁን ስለምትወዱ ነው እርስ በርስ ስትዋጉ የኖራችሁት? ሀገራችሁን ስለምትወዱ ነው የቀደመውን እያፈረሳችሁ እንደ አዲስ የምትጀምሩት? ወንዙን ሰው ሲነካባችሁ ዘራፍ ብላችሁ ትነሳላችሁ። እናንተ ግን ወንዙን አትጠቀሙበትም። መሬቱን ሰው ሊቆርስ ሲመጣ አራስ ነብር ሆናችሁ ትነሳላችሁ። እናንተ ግን መሬቱን አታለሙትም። ቅርሳችሁን ሰው ሊዘርፍ ሲመጣ የቻለ ይዘምታል፣ ያልቻለ ያቀራራል። እናንተም ግን ቅርሱን አትጠብቁትም። አሁን ይሄ ምቀኝነት ነው ወይስ ሀገር መውደድ ነው? ኢትዮጵያዊ እንግዳ ያልጠበቀው ነገር ስለመጣበት ትግዝ እንደማለት አለና፣ በእርግጥ ችግሮች ሊኖሩ ይችላሉ። አንዳንድ ዋልጌዎች የሚሰሩትን ስራ ግን መላውን ሕዝብ መወከል የለበትም አላቸው። ልክ ነህ አሉ ሚስተር ጃክ፣ ልክ ነህ። ጥቂቶች አሁንም ሁሉንም አይወክሉም። የማየው ነገር ግን ይህንን አባባልን እንዳልቀበለው ያስገድደኛል። ተመልከት ቅቤ ውስጥ ሙዝ እየጨመረ የሚሰጠው እኮ የራሳቸው ሰው ነው። ለውጭ ሀገር አይደለም የሚሸጠው፣ ለገዛ ለጎረቤቱ ነው። ሂድ እስኪ በየሱቁ ስንት ጊዜው ያለፈበት የታሸገ ምግብ ይሸጣል። ገዢው የሌላ ሀገር ሰው አይደለም፣ የራሳችሁን ወገን ነው። ያደረ ኬክ፣ ያደረ ምግብ፣ የተበላሸ ስጋ የምትሸጡት እኮ ለጠላት ሀገር አይደለም፣ ለራሳችሁ ሰው ነው። አሁን እነዚህ ሰዎች ሀገራችንን እንወዳለን ብለው ግስላ ሲሆኑ ባይ ይገርመኛል። ወገናቸውን እየገደሉ ምኑን ነው የሚወዱት እላለሁ። 10 ብር የገዛችሁትን ዕቃ አንዳች እሴት ሳትጨምሩበት በገዛ ወገናችሁ ላይ 100 ብር አትርፋችሁ ያለ ርኅራኄ እየሸጣችሁ ሀገራችሁን ትወዳላችሁ ማለት ነው? መሬቱን ብቻ ነው እንዲህ ሀገር የሚሉት? በአንድ መንደር ውስጥ የሚገኝ መሸታ ቤት መንደርተኛውን እየበጠበጠ ስላስቸገረ የቀበሌ ጥበቃዎች መጡና ድምፅ ቀንሱ አሏቸው። እነርሱም እሺ አሉና የሚገርም ዘፈን ከፈቱ አሉ። ምን የሚል እናንተም እኛም ማንተኛ ሰውም ማናስተኛ የሚል ሆሆሆ ይህችን ሀገር አገላብጠው ነው እኮ የሚያውቁት አለ እንግዳው ተደንቆ። ሂድና ሰራተኛውን ይኸው፣ ሌላ ትርፍ ሀገር ያለው በቅኝ ገዢዎች ተገዶ የሚሰራ ነው እኮ የሚመስለው። አንዳንዱ ዘግይቶ ይገባል፣ አንዲት ነገር ሳይሰራ ለሻይ ይወጣል። እጁን ወደ ኋላ ጣምሮ እየተዝናና ቢሮ ይመለሳል። አንዲት ነገር ሳይሰራ ለምሳ ይወጣል። አንድ ነገር ከጠየቅከው ነገ 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 ነው የሚለው። ነገ መቼ እንደሆነ አይታወቅም። ግንባታዎቻችሁ ለጠላት ሀገር የሚሰሩ እንጂ እንወዳታለን ለምትሏት ሀገር የሚሰሩ አይመስሉም። የሚጀመሩበትን እንጂ ግንባታው የሚያልቅበትን ጊዜ ማንም አያውቅም። ተሰርቶ ሳይመረቅ ይፈርሳል። ከሚሰራበት ገንዘብ የሚበላው ይበልጣል። ሰራተኛው ምድጃ ከቦም ተረት ያወራል፣ አካፋ ተደግፎም ስራ ላይ ተረት ያወራል። ለመሆኑ እነዚህ የዚህ ሁሉ ግንባታ ሰሪዎቹ፣ አሰሪዎቹ፣ ተቆጣጣሪዎቹ አሁን አንተ እንደምትለኝ ሀገራቸውን ይወዳሉ ማለት ነው? የትኛውንስ ሀገር ነው የሚወዱት? ወይስ እኛ የማናውቃት ሌላ ኢትዮጵያ የምትባል ሀገር አለቻችሁ? ቻይናዎቹ ያሉትን ሰምተሃል? ምን አሉ? መንገድ ሲሰሩ እነርሱ ቀን ቀን የሰሩትን እና የሰበሰቡትን የአካባቢው ሰው ሌሊት ሌሊት አፍርሶና አግዞ እየወሰደ አስቸግራቸው፣ በኋላ እንደኔው ሀገራችሁን ትወዳላችሁ ሲባል ሰምተው ስለነበር፣ ቆይ እነዚህ ኢትዮጵያውያን ሌላ ሀገር አላቸው እንዴ? ከሀገራቸው ሰርቀው የት ነው የሚወዱት አሉ ይባላል። አሁን እኮ ትውልዱ ጉዳዩን እያስተዋለ እየተለወጠ ነው። ምናልባት ቀድሞ እንዲህ ያለ ነገር ሊኖር ይችላል አለ ኢትዮጵያዊው እንግዳ። የለም የለም፣ እንዲያውም ብሷል። አዲሱ ትውልድም የምትለው የሚገኘው እኔ በማስተምርበት ኮሌጅ ነው። አየሁት እኮ ቤተ መጻሕፍት ገብቶ በደሃ ሀገር በጀት የታተመ መጽሐፍ የሚሰርቅ የሚቀዳድድ፣ እላዩ ላይ ትርኪ ምርኪ ነገር የሚጽፍ ይህ ነው ሀገር ወዳዱ ትውልድ። ከእርሱ ቀጥሎ እዚህ ትምህርት ቤት የሚማረው ወይ የራሱ ወንድም እና አጎት መሆኑን ይቅርታ እህት መሆኑን እንኳን የሚረሳው ነው ሀገር ወዳዱ። ከእውቀት ክርክር ይልቅ በጎጠኝነት ተቧድኖ መደባደብ የሚቀናው ነው ሀገር ወዳዱ ትውልድ። ነገሩ ምን ያደርግ፣ የሚያስተምሩትም ቢሆኑ እኮ የሀገራቸውን ሰው የሚያስተምሩ እንወዳታለን ለሚሏት ሀገር ትውልድ ሊያፈሩ የሚያስተምሩ አይመስሉም። የዛሬ 20 ዓመት ባዘጋጁት ማስታወሻ እያስተማሩት ከቤተ መጻሕፍት አውጥቶ ቢሮአቸው የደበቁትን መጽሐፍ ማጣቀሻ እየሰጡ ጥናት እያዘዙት ምን ያደርግ። በገጠሩ ሴት ልጅ በልጅነቷ ተጫውታ ሳትጨርስ ትዳርና በልጅነቷ ትወልዳለች። እርሷም ልጅ የወለደችውም ልጅ ይሆንባትና አብረው እየተጫወቱ ያድጋሉ። አሁንም ኮሌጃችሁን እንደዚያው አደረጋችሁት እኮ። አሁን በየሕክምና ቦታው የሚሰራው የድሮ ትውልድ ነው ልትለይ ነው? ለመሆኑ እርሱ ሀገር ወዳድ ነው? ጊዜ ባለፈበት መድኃኒት ወገኑን የሚያክመው፣ በመንግሥት በጀት የተገዛ መድኃኒት አውጥቶ የሚሸጠው፣ ገንዘብ ለመሰብሰብ ብቻ የሌለ ምርመራ እያዘዘ ድሃው ተማሮ ከሕክምና ይልቅ ወደ ዳማ ከሴ እንዲጓዝ ያደረገው ሀገሩን ስለሚወድ ነው? እስቲ የመኪና ምርመራ እንዴት እንደሚደረግ ተመልከት። መኪናው ሳይታይ በስልክ እኮ ነው የሚመረመረው። ለመሆኑ መርማሪው ሰውዬ ይሄ መኪና እርሱን፣ ቤተሰቡን፣ ዘመዶቹን እንደማይገጭ እርግጠኛ ነው? ሀገሩን ስለሚወድ ነው ሕዝብ እንዲያልቅ ፈቅዶ የተበላሸ መኪና ጤነኛ ነው ብሎ የሚፈርመው? በአንድ ወቅት አዲስ አበባ መንገዶቿን ሰየመች ተብሎ በየቦታው ተለጠፈ። 3 ወር አልሞላውም ሲወድቅ እና ሲጠፋ ማን ዘረፈው? ሀገር ወዳዱ? ተካዮቹስ ቢሆኑ ለምን ዘወር ብለው አላዩትም? ሀገር ወዳድ ስለሆኑ? እኔ ሀገር የመውደዱን ጉዳይ አሁን እርስዎ ባሰቡበት መንገድ አስቤው አላውቅም። ብቻ እኛ የሀገራችን ጉዳይ ሲነሳ ደመቁጦች፣ አትንኩ ባዮችና ኮስታሮች መሆናችንን አውቃለሁ አለ ኢትዮጵያዊ እንግዳ። ልክ ነህ፣ ይህንንማ ዓለም በሙሉ ይመሰክርላችኋል እኮ። ይህች ሀገር እኮ ዝም ብላ እንዲሁ በነጻነት አልኖረችም። አንዳች ልዩ ነገርማ አላችሁ እኮ ሀገራቸውን ባይወዱ ኖሮ አባቶቻችሁ ደማቸውን ባልገበሩ ነበር አጥንታቸውን ከስክሰው ድንበር ባላጠሩ ነበር ዘመናዊ መሳሪያ የታጠቁትን በባህላዊ መሳሪያ ባላሸነፉ ነበር ግን ሀገር መውደድ ይሄ ብቻ ነው ወይ ሌላ አይን ካን እኛ ግን እንደፈለግን እንጫረስ ሌላ አይዝረፍን እኛ ግን እንዘራረፍ ሌላ አይጨቁንን እኛ ግን እንጨቋቁን ቅኝ ገዢ መጥቶ የቀንበር ቀንበር ይህግ የሆነ ህግ አያውጣብንኝ እኛ ግን እርስ በርሳችን ቀንበር በራሳችን እንጫጫን ጠላት ወሮ መብታችንን አይንካ እኛ ግን መብታችንን እርስ በርስ እንግፈፍ ነው የምትሉት ይሄ እኮ ነው ያልገባኝ ነገር ሀገር ማለት እኮ መልካ ምድር ብቻ አይደለም ይሄ ባለ ጉዳይ ሆኖ ቢሮ የመጣው ታሞ ሊታከም አንተ ጋር የመጣው ሊማር አንተ ጋር የመጣው ሊገዛ ሱቅ የቆመው በሙያ ያገለገልከው ያለው በመኪና ላይ የተሳፈረው እርሱ እኮ ነው ሀገር አሉ ሚስተር ጃክ እንዴ ሚስተር ጃክ በአስረኛው ዓመት ሀገራችን መረሮት መሰለኝ እርሶም እንደኛው ደመቆጡ ሊሆኑ ነው ማለት ነው ባለፈው ታመው ተኝተው ያለ የኢትዮጵያዊ ደም ነበር እንዴ ተደረገለ አለ ኢትዮጵያዊ ነገሩን ወደ ቀልድ ወስዶ ሐሳብ ለማስቀየር አየህ ይህች ሀገር ይበልጥ ስታውቃት ይበልጥ የምታሳዝን ይበልጥ የምታስቆጭ ይበልጥ የምታንገበግብናት ቆይ ግን ይህንን ሁሉ የምታደርጉ ሀገራችሁን ስለምትወዱ ከሆነ ሀገራችሁን ባትወዱ ኖሮስ ከዚህ የከፋ ምን ታደርጉ ነበር አንድ እዚህ ሀገር የሰማሁት ቀልድ ነገር አለ አንድ ባል ሚስቱን ይደበድባታል እርሷም ቤቷን ትታ ትወጣለች በኋላ ሽማግሌ ገብቶ ታረቁ ይላቸዋል ባልም እኔ እኮ ስለምወዳት ነው የመጣሁት የፍቅር ነው ይላል ሚስቱም ስትወደኝ ከሆነ እንደምትታም የምትመታኝ ስትጣላኝ ምን ልታደርግ ነው አለችው አሉ አሁንም እናንተ በሀገራችሁ ላይ ራሳችሁን ይህንን ሁሉ ግፍ የምትፈጽሙበት ሀገር ወዳድ ስለሆናችሁ ከሆነ ብትጣሏት ኑሮ ምን ልታደርጉ ነበር ይላል
Lanchi biye hulun tche
Thank you.
አድማጮቻችን አሁን 5 ሰዓት ሆኗል። ከዚህ በመከተል ዜናዎችን እናሰማችኋለን። የአዲስ አበባ ማስተር ፕላን ተከትሎ ተማሪዎች የሚያሰሙት ተቃውሞ ተጠናክሮ ቀጥሏል። በቦረና ዞን በቡሌ ሆራ ዩኒቨርሲቲ ተቃውሞ ተነስቶ ታምሩ አኖሌ የተባለ መምህር ጉዳት ደርሶበታል። በተማሪዎች ላይ በተወሰደው እርምጃም የተወሰኑ ተማሪዎች ሳይጎዱ እንዳልቀረ የአካባቢው ምንጮች ገልጸዋል። ተቃውሞው በነቀምቴ ወሊሶ በመስራቅ ሐረርጌ አወዳይና በምዕራብ ወለጋ ግዳሚ ከተማ በሚገኙ የሁለተኛ ደረጃ ትምህርት ቤቶች የተካሄደ ሲሆን በተቃውሞ የሞቱ ተማሪዎች ባይኖሩም በድብደባ የቆሰሉ ተማሪዎች እንዳሉ ተገልጿል። ተቃውሞው ከተነሳበት ጊዜ ጀምሮ እስካሁን ከአራት ያላነሱ ተማሪዎች በጸጥታ ኃይሎች ሲገደሉ በመቶዎች የሚቆጠሩት ደግሞ ቆስለዋል። መንግስት ተመሳሳይ ተቃውሞ የሚቀጥል ከሆነ እርምጃ እንደሚወስድ አስታውቋል። መንግስት እየወሰደ ያለውን እርምጃ ከሀገር ውስጥ መድረክ ከውጭ ደግሞ አርበኞች ግንቦት ሰባት አውግዘውታል። ፕሮፌሰር ብርሃኑ ነጋ ተልኳቸውን ጨርሰው አስመራ ገቡ። ፕሮፌሰር ብርሃኑ የአውሮፓ ጉዟቸው የተሳካ እንደነበር ገልጸዋል። ሐሙስና አርብ ጧት የተለያዩ የህብረቱን ባለስልጣናት አነጋግረዋል። አርብ ከሰዓት በኋላ ወደ አስመራ ተመልሰዋል። በረሃብ ምክንያት ዜጎች እየተሰደዱ ነው። በደቡብ ጎንደር እብናት ወረዳ በሚገኙ 11 ቀበሌዎች አርሶ አደሮች በቂ የሆነ እርዳታ ሊቀርብላቸው ባለመቻሉ በርካታ ሰዎች ቀያቸውን እየጣሉ በሌሊት መሰደዳቸው ታውቋል። እስካሁን ያልተሰደዱትም ቢሆን በታጣቂዎች እየተጠበቁ መሆኑን ጉዳዩን ለማየት ወደ አካባቢው የሄዱ ባለሙያዎች ይናገራሉ። በዚህም ላይ ተረጆች የመሬት ግብር ክፈሉ ተብለው ሲገደዱ የታምጥተን እንከፍላለን ብለው መጠየቃቸውንና የመንግስት ካድሬዎች እርዳታ ታገኛላችሁ፣ እርዳታውን ስጣችሁ ክፈሉ የሚል መልስ ሰጥተዋቸዋል። በርካታ ሰዎች ግብር ለመክፈል አንችልም በማለታቸው ወደ እስር ቤት መወሰዳቸውንም ስማቸው እንዳይጠቀስ የፈለጉት ባለሙያው ተናግረዋል። በዚሁ አካባቢ 10 ከብቶቹን ያጡ አንድ ሰው ራሳቸውን ሰቅለው ገድለዋል። በርካታ ህጻናትም ወላጆቻቸው ውሃ ፍለጋ ረጅም ርቀት ሲሄዱ ቤት ጠባቂ በመሆናቸው ትምህርታቸውን ማቋረጣቸውን ባለሙያው ገልጸዋል። መንግስት ረሃቡን ለመደበቅ ከፍተኛ ጥረት በማድረግ ላይ መሆኑንም ባለሙያው ጨምረው ገልጸዋል። የመገናኛ ብዙሃን ረሃቡን ተከታትለው ይፋ ካላደረጉት ከፍተኛ ጉዳት ሊደርስ ይችላል ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ድርጅት የትምህርት ሚኒስቴርን ጠቅሶ ባወጣው ዘገባ ድርቁ በሚታይባቸው ዋና ዋና ወረዳዎች እስካሁን 2 ሚሊዮን ህጻናት ትምህርታቸውን አቋርጠዋል። በጎንደር እስር ቤት ለሁለተኛ ጊዜ በእስረኞች ላይ ከፍተኛ ጥቃት ደረሰ። ሰሞኑን በተፈጠረው የእስር ቤቱ ቃጠሎ ህይወታቸው ያለፉት እስረኞች ቤተሰቦች እስር ቤቱ እስረኞችን ሊያስተምርና ወደ መልካም ህይወት ሊለውጥ እንጂ የራሱን ምክንያት እየፈጠረ ሊገድል አይችልም፣ የሞቱ ልጆቻችንና ወንድሞቻችን አስከሬን ስጡን በሚል ጭቅጭቅ በተፈጠረ አለመግባባት መሳሪያ ከታጠቁት የሟች ቤተሰቦች ጋር የተኩስ ልውውጥ ተካሂዷል። በተኩስ ልውውጡ ቁጥራቸው ያልታወቀ እስረኞች በመቁሰላቸው ወደ ሆስፒታል መወሰዳቸው ታውቋል። የተጎጂ ቤተሰቦች በለቅሶና ዋይታ ሆስፒታል አካባቢ ተሰባስበው ታይተዋል። ሌሎች የአይን እማኞች በበኩላቸው እስረኞቹ በግቢው ውስጥ በነበረ የጭድ ክምር ላይ እሳት በመለኮስ ተቃውሟቸውን መግለጻቸውንና አጋጣሚውን ተጠቅመው ከእስር ቤት ማምለጣቸውን ተናግረዋል። ጠያቂዎች ምግብ ይዘው ሲሄዱ ቅዳሜ ቀን ካልሆነ ዛሬ መስጠት አትችሉም በመባላቸውና ጠያቂዎችም የሞቱ ቤተሰቦች ካሉ ንገሩን በማለት ጥያቄ በማቅረባቸው እስረኞቹ ከውስጥ አመጽ እንዲያስነሱ እንደገፋፋቸው አንዳንድ በቦታው የነበሩ የአይን እማኞች ተናግረዋል። በሌላ በኩል ደግሞ ከ9 ያላነሱ የፖለቲካ እስረኞች ተቃውሞውን ሆን ብለው አስነስተዋል በሚል ተወስደው መረሸናቸውን የፖሊስ ምንጮች ገልጸዋል። አሸናፊ በተባለ ደህንነት ሌሊት ተወስደው የተረሸኑት እስረኞች በፖለቲካ ምክንያት የታሰሩ ካርማጮሆና ወልቃይት አካባቢ የመጡ ሰዎች ናቸው። ከሶስት ቀናት በፊት በደረሰው ቃጠሎ ከመቶ በላይ እስረኞች ማምለጣቸው ታውቋል። 14 እስረኞች ካመለጡ በኋላ ተይዘዋል። ሁለቱ ቤተክርስቲያኖች ሲያዙ አንዱ በመኪና ተሳፍሮ ሲሄድ ማክሰኞት ላይ መያዙን ምንጮች ገልጸዋል። ቃጠሎ በተፈጠረ ጊዜ ህብረተሰቡ በፖሊስ የተከበቡትን እስረኞች እንዲያመልጡ ከፍተኛ እገዛ ሲያደርግ እንደነበር ጉዳዩ የሚመለከታቸው የመንግስት ባለስልጣናት በቁጭት ሲናገሩ ተሰምተዋል። ህዝቡ ውስጥ ሩጣው ከገቡ በኋላ እንዳይተኮስባቸው መከለል በርካታ አስረኞች እንዲያመልጡ አድርገዋል በማለት ባልስልጣናቱ በህዝቡ ላይ ቅሬታቸውን ሲገልጡ ተሰምቷል። የኢትዮጵያ ድንበር ኮሚቴ ከሱዳን ጋር ሊደረግ የታቀደውን የድንበር ማካለል አወገዘ። ህወሓት ወያኔ የሚመራው የኢትዮጵያ መንግስት ተወካዮች የኢትዮጵያን ህዝብ ሳያማክሩና ታሪካዊ ተግዳሮቶችን ከግምት ሳያስገቡ ለዘመናት በኢትዮጵያ ስር የነበሩትን ድንበሮች ለሱዳን አሳልፈው ለመስጠት የሚያደርጉትን ምስጢራዊ ድርድሮች በአፋጣኝ አቁመው ህጋዊን መንገድ እንዲከተሉ ማሳሰቢያቸውን ሰጥተዋል። ቁጥራቸው 25 የሚሆኑት የሲቪክና የፖለቲካ ማህበራት በጋራ ያቋቋሙት የኢትዮጵያ ድንበር ኮሚቴ የአገሪቱ ሉዓላዊ ህልውና ለአደጋ የሚያጋልጡና ዘላቂ ሰላምና መረጋጋት በቀጠናው እንዳይኖር ሊያደርግ የሚችለውን የእንግሊዝ የ19ኛው ክፍለ ዘመን የቅኝ ግዛት የድንበር ውል ኢትዮጵያ ልትዳኝ እንደማይገባትና ይህንንም አስመልክተው ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንና ለአፍሪካ ህብረት በደብዳቤ አስገብተዋል። ዓለም አቀፉ ማህበረሰብ ጉዳዩን በአንክሮት ማየት እንደሚገባውና በአናሳዎች የሚመራው የህወሓት መራሹ መንግስት ህዝባዊ መሰረት እንደሌለው እንዲያውቁት የግንዛቤ ማስጨበጫ ስራዎችን እየሰሩ ነው። ማህበሩ ባወጣቸው 5 የአቋም መግለጫዎቹ የኢትዮጵያን ሉዓላዊ ድንበር ለማስከበር የመከላከያ ሰራዊቱ ከህዝቡ ጋር እንዲቆም ጥሪ አቅርቧል። ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለሰብአዊ መብት ተሟጋች ድርጅቶችና ሁኔታውን በኢሜይል፣ በፋክስ፣ በተለያዩ መገናኛ ብዙሃን ዘዴዎች እንዲያሳውቁም ጠይቀዋል። የመገናኛ ብዙሃን የአገር ክዳቱን በመረጃ በማስደገፍ ለህዝቡ በወቅቱ እንዲያሳውቁ፣ የአገሪቱ ምሁራን ውይይት ያልታከለበትና ለህዝብ ብለው ውይይት ሳይቀርብ በፓርላማ መጽደቅ እንደሌለበት ግፊት እንዲያደርጉም አሳስቧል። በመጨረሻም ሁሉም ኢትዮጵያዊ የአገር ክህደቱን በማውገዝ በቅርቡ በሚጠሩት የተቃውሞ ሰልፎች ላይ እንዲሳተፍ ጥሪ አቅርበዋል። የሰማያዊ ፓርቲ የምስራቅ ጎጃም ዞን ድርጅት ጉዳይ ኃላፊ ወጣት እንደገ አዳነ በረሃ ወርዶ አርበኞች ግንቦት 7ን ተቀላቀለ። የሰማያዊ ፓርቲ የምስራቅ ጎጃም ዞን ድርጅት ጉዳይ ኃላፊና የሟቹ ሳሙኤል አወቀ የቅርብ ጓደኛ እንዲሁም የትግል አጋር የነበረው ወጣት እንደገ አዳነ በ2007 ዓ.ም ተመረጠ። በተካሄደው የስሙላ ምርጫ ሞጣ ወረዳ ላይ ለተወካዮች ምክር ቤት የተወዳደረ ሲሆን አሁን ደግሞ የህወሓትን አገዛዝ ፈጽሞ በሰላማዊ ትግል መለወጥ እንደማይቻል አምኖ ጫካ ገብቶ ብረት አንስቷል። ሰላማዊ ትግል አብቅቶለታል ሲልም ለአርበኞች ግንቦት 7 ድምጽ ሬዲዮ ተናግሯል። ወጣት እንደጋዳነ በ2007 ዓ.ም ተመረጠ። የሞጣ ወረዳን ወክሎ ለምርጫው በተወዳደረበት ወቅት የህወሓት አገዛዝ ማዳበሪያ በመከልከልና ሌላም የበቀል እርምጃ በመውሰድ በገበሬ ቤተሰቦቹ ላይ በደል እንዳደረሰ ገልጿል። በምርጫው ማግስት የሞጣ ህዝብ የሰጠውን ድምጽ በጠመንጃ ከመነጠቁ በላይ የህወሓት ደህንነቶች አፍነውት ልብሶቹን አስወልቀው መላመላውን ብርድ ላይ አቁመው በማሳደር ሰቆቃ ፈጽመውበታል። አርበኞች ግንቦት 7ን ተቀላቅሎ አሁን በራ ውስጥ የሚገኘው ወጣት እንደጋዳነ ከንቱ መስዋዕትነት ከመክፈልና ጊዜ ከመፍጀት ውጭ ፈጽሞ ለውጥ ማምጣት ስለማይቻል ከተማ የቀራችሁ የሰላማዊ ትግል ጓዶቼ በሙሉ ፈጥናችሁ የኔን ፈለግ እንድትከተሉና ትክክለኛውን የትግል አማራጭ እንድትይዙ ሲል ጥሪውን አስተላልፏል። አድማጮቻችን፣ ለሰዓቱ የነበረን ዜና እዚህ ላይ ያበቃል።
ታላቅ የሙዚቃ ምሽት
ያቀናው ስለማለፈ ያንቺን ትብር ብቻሽክፈ
ዝነኛው ድምጻዊ ጻዬ ዮሐንስ ምርጥ የሆኑ የቀድሞውንና አዳዲስ ሙዚቃዎችን የገናንና የአውሮፓን አዲስ አመት ምክንያት በማድረግ ከወጣት የትግርኛ ድምጻዊ ሮቤል ሚካኤል ጋር በዲሴምበር 26 2015 ዓ.ም ተመረጠ በግሉበን አሬና ሬስቶራንት እናንተን ለማስደሰት ተዘጋጅተዋል። ስለዚህ የቀዳሜ ዲሴምበር 26 ምሽታችሁ ከጻየና ከሮቤል ጋር ይሁን። ቦታ ግሉበን አሬና ሬስቶራንት ፓልም ፌልትስ ቬገን 1 ቱናልባና ግሉበን። በይበልጥ ለመረዳት በስልክ ቁጥር 0704855584 ይደውሉ። አዘጋጅ ኩኩሻ ቡላ በጋሞነ ክረምት በሰሃራ ደምና ከዚህም ከዚያም መተን ዋንተና ከፈና ሻም 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 ከፈና ሻም 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 ከፈና ሻም ሻም
አድማጮቻችን አሁን በመስመር ላይ አና ጎሜዝ ይገኛሉ።
እንግዲህ አና ጎሜዝን በሰሞነኛው አነጋጋሪ የሆነውን የፕሮፌሰር ብራኑ ነጋን በብራሰልስ ተገኝተው ተገኝተው ያረጉትን ኮንፈረንስ ምን ይመስል ነበር? ብራኑ ነጋስ ምን ብለው ነበር? እና አና ጎሜዝስ እነሱ ውስጥ የቀረላቸው ነገር ምንድነው የሚለውን ነገር ካና ጎሜዝ ጋራ ቆይታ እናደርጋለን።
How are you, ma'am? How are you doing?
I'm okay. Thank you so much. And I hope you are okay.
I'm doing just fine, just fine. Now, let me say that I'm immensely grateful that you are willing to give us this interview. I'm very grateful, ma'am.
My pleasure.
Now, Miss Anna, let me start my question by asking you. I understand that the Professor Brahan was invited and talked to the European Parliament. Am I right?
Yes.
Would you be kind enough to tell us how and why he was invited? I mean, taking into consideration the fact that the government of Ethiopia is calling him a leader of a terrorist organization. So would you try to explain to us why and how you invited him, or the parliament invited him?
Yes, I invited Professor Brahan Nega to come to the European Parliament to an audition on famine and drought in Ethiopia, an audition to which I also invited Ambassador Teshome Toga, who is now the ambassador in Brussels of Ethiopia. And I invited the European Commission, the European External Action Service, to be also present, to give for all these people in representing different institutions to give their opinion on what is happening now in Ethiopia with the news that were reported by BBC that another severe drought is causing another severe famine. And Professor Brahan Nega was coming to Europe, and then I was happy that he could participate. The embassy of Ethiopia, the ambassador did not come, but sent an officer, a junior officer, to be there and to give his views, the official views of the government. The European Commission was also present, to the officer who follows Ethiopia. And so this was a normal hearing in the European Parliament with the participation of people from inside the Parliament and from outside the Parliament. It was an audition organized by me, a member of Parliament, as dozens of those auditions that I organize per year and that many other members organize all the time. I think it was an interesting discussion because, indeed, the main conclusion that I take from what was said there is that we are indeed in face of another extremely serious famine in Ethiopia. Despite all the money that for decades the main donors of Ethiopia, including the countries of the European Union, have poured in Ethiopia. But apparently this money, in terms of public aid from the European taxpayers, has not made any real substantive difference in terms of the development of Ethiopia. Because cyclically, Ethiopia is finding itself in front of these horrendous famines, and where thousands of people die. And as Professor Brahan Nega said, and I tend to agree with him, the droughts are natural phenomena, which we know are associated with namely with climate change, for which we have the whole world meeting in Paris and hopefully finally taking the necessary measures to fight. But many other countries experience droughts. Why do these droughts in Ethiopia always provoke famines? And that has nothing to do with the droughts itself, has to do with the bad governance policies of a regime that does not trust civil society, does not allow organizations of civil society to function, be it development organizations, be it human rights organizations, be it other citizens' organizations, and does also restrict the presence of international organizations in Ethiopia, And that is what really explains why in Ethiopia droughts are often turned into devastating famines. Mm-hmm. And so the nature of the regime was discussed there. And I must say, this conclusion of Professor Bahanonega very much coincides with what I heard when I was in Ethiopia in 2005, namely in the last day that I was in Ethiopia, in the afternoon after the press conference that I held in August 2005 in Ethiopia about the elections. In the afternoon, I participated in a meeting which was chaired by President Matti Ahtisaari from Finland. He was there representing the then Secretary General of the United Nations, Kofi Annan, and he was meeting with all the embassies of the donor countries, European Union, Canada, United States, and others. And he was trying to find out exactly why doesn't aid work in Ethiopia? Mm-hmm. Why are we cyclically confronted exactly with famines? And what the representatives of the different countries were telling Professor Matti Ahtisaari, I was in the room, I followed all the discussion, was exactly the same thing that Professor Bahanonega told us now in this hearing in the European Parliament. The reason why aid doesn't work in Ethiopia is because the nature of the regime, not trusting civil society, not allowing independent development organizations, human rights, and other civil society organizations function, not allowing even independent international organization function, and in this way not really addressing the needs of the people, not taking the measures in terms of the economic organization of the country that would indeed ensure sustainability to the peasants, to the communities, the rural communities. On the contrary, all that has been now, as we know, aggravated. And that was what Professor Bahanonega told us by comparison with what I heard in 2005 in that meeting chaired by Matti Ahtisaari. The situation is much worse because now, not only there are no roads that would, for instance, bring the food that is produced in some very productive areas of Ethiopia into those more affected by the drought, there is no circuits, commercial circuits to circulate the food. There is actually land grab where the people of Ethiopia are being dispossessed for their lands to rent them or to sell them to foreign investors that is expropriating the peasants of Ethiopia. There is repression of the people and so on. So again, the diagnosis why these famines cyclically in Ethiopia is indeed a lot to do with the nature of the regime, which is obviously an undemocratic regime. Now, you tell me, you invited Professor Bahanonega, who is a terrorist. That is what the government says. I recall that also once the regime of apartheid used to say that from Nelson Mandela. He was a terrorist. And many governments tried to counter their political opposers by calling them a terrorist, and especially when they have to resort to armed movements to indeed fight the oppression in their countries. I know that Professor Bahanonega was genuinely elected by a landslide in Ethiopia in 2005. He and his Rainbow Coalition got a landslide of 23 votes
in Addis Abeba.
23 seats in Addis Abeba in 2005. The reason he could not exercise his role either in parliament or in the as mayor of Addis Abeba, to which he was elected, it's because the regime of Meles Zenawi arrested him, put him in jail, and many other opposition leaders, not allowing them to perform. It's also because afterwards, after the voting in Addis Ababa that stunned everybody with a landslide for the opposition, the government went quickly to manipulate the votes in the rest of the country. But the results in Addis Ababa were never contested and never put in question by the government. Mm-hmm. So Professor Bahana Naga has democratically inquestionable credentials. Who does not have these democratic credentials is the regime in Ethiopia, namely the current government, which is coming from the last so-called elections, which of course were a farce, another farce, and where the regime itself gave itself, the ruling party, 100% of votes. How can European governments or the U.S. government pretend that Ethiopia is a democratic country when the regime makes it the ruling party elected by 100%? This is only comparable to North Korea. Is North Korea democratic with these ridiculous results of almost 100% in so-called elections? So who has democratic credentials here is Professor Berhanu Nega. Who doesn't have them is the regime of Ethiopia. And I don't accept that they call Professor Berhanu Nega a terrorist because he has been forced to organize, indeed, an armed movement to seek the liberation of his country from such an undemocratic regime that is terrorizing people. As images that I've seen in the last days of what is happening in the universities of the Oromia, where students are being brutally repressed by the regime because they are demonstrating against the attempts for land grabbing and from expelling lots of Oromos from their lands so that they will be free to be rented or sold by the regime to outside observers. I am not reluctant to continue to be in touch with Professor Berhanu Nega and many other people that I know from the opposition in Ethiopia, namely in exile, because when I went to Ethiopia in 2013, the regime itself asked me to pass messages to Professor Berhanu Nega, whom they call a terrorist. They asked me to pass to Professor Berhanu Nega the message that he and his followers should come and compete in the elections in 2015. I passed that message, and actually Professor Berhanu Nega replied publicly to that message, saying that he and his followers were ready to go if the government would allow genuine space for democracy, for democratic competition in Ethiopia. If the regime would free the political prisoners, like, for instance, journalist Eskinder Nega, or if the regime would allow democratic space in the media for journalists and opposition politicians to discuss what was that. Well, at that time the regime in Ethiopia was publicly calling him a terrorist already, but was also asking me to convey this message to him to come and compete in the election. So I'm not going to be put off by this kind of labels that the regime of Ethiopia puts on Dr. Berhanu Nega just to justify its own repressive and undemocratic approach.
Thank you very much, ma'am, but I hope you'll be patient enough to allow me to translate all what you say to Amharic. This is an Ethiopian radio station. I hope you'll understand me.
Yes, of course.
Good. እንግዲህ አልማጦቻችን የተከበሩ አና ጎሜዝን የጠየቅናቸው ለምንድን ነው ቴሮሪስት የተባለ ድርጅት መሪ የጋበዙት? ምንድን ነው ምክንያቱ? ማን ነው የጋበዘው ነበር ያልናቸው? እንግዲህ ከመጨረሻው I think I'll start from the bottom, the last meaning which you said. ምንድን ነው ያሉት? ቴሮሪስት ስለሚባለው የኢትዮጵያ መንግስት ራሱ በ2013 ኢትዮጵያ የሄድኩ ጊዜ ጠይቀው ነበር ለፕሮፌሰር ብርሃኑ ነጋ መልእክት አድርሽልን ብለው ራሳቸው ለምነውኝ ነበር። ቴሮሪስት ለሚሉት ድርጅት መሪ ለምነውኝ ነበር መልእክት አስተላልፊ በ2015 በመናደርገው ምርጫ ድርጅቱን ይዞ እንዲገኝ እንፈልጋለን ብለውኝ ራሳቸው ጠይቀው ነበር ቴሮሪስት የሚሉትን። ግን ብርሃኑ ፕሮፌሰር ብርሃኑ በአደባባይ ምንድነው ያሏቸው? ካፈላለው ምርጫው ላይ ግን ምርጫው ዴሞክራቲክ መሆኑን ማወቅ መቻል አለብን። ለዚህ ደግሞ ማስረጃው እንደነ እስክንድር ነጋና ሌሎች የፖለቲካ አስረኞች በጠቅላላው እንዲለቀቁ የዴሞክራሲ መብት እንዲከበር ብሎ አቀረበ። ያንን ሊፈጽሙ ስላልቻሉ አልተሰለፉም። እንግዲህ የሚያሳየው ምንድነው? ቴሮሪስት የሚሉትን ድርጅት መሪ በጎን በኔ በኩል እንድለምንላቸው እንዲመጣ አመልክተው ነበር። እሱንም አቅርብ ያለው ሁለተኛ ደግሞ ማንኛውም ድርጅት የሚቃወመው ስልጣን ላይ ያለ ኃይል የሚቃወመው ድርጅት ቴሮሪስት ይላል። ለምሳሌ ማንዴላ ቴሮሪስት ተብለው ነበር በስልጣን ላይ ባለው ኃይልና በሌሎችም አንዳንድ የዛ ኃይል ደጋፊ ከሆኑ አገሮች ቴሮሪስት ተብለው ነበር የተከበሩ ማንዴላም ነው የሚሉት። እነማን ተጋበዙ ለተባለው የተለያዩ ዝግጅቶችን እንደምናዘጋጁሉ የአውሮፓ ባለስልጣኖች ይሄንንም እኔ ከሌላ የስራ ጓደኞች ጋር የአውሮፓ ፓርላማ አባሎች ጋር የኢትዮጵያ ጉዳይ ስለሚያሳስበኝ ጋብዤ ነበር። የኢትዮጵያን አምባሳደር አቶ ተሾመ ቶጋ አምባሳደር ተሾመ ቶጋ ተጋብዘው ነበር። መምጣት አልፈለጉም። ጁኒየር ኦፊሰራቸውን ነው የላኩት። ውይይት ተደረገ። ፕሮፌሰር ፕራኑ ነጋ የተናገሩት ነገር ቃል በቃል እኔ በ2005 ዓመተ ምህረት ኢትዮጵያ ኦገስት ላይ በነበርኩ ጊዜ የዩናይትድ ኔሽን መሪ የኮፊ አናን ተወካይ የነበሩት ማክቲ አክሳሪ የፊንላንድ ፕሬዝዳንት ማለት ነው መሪ ነበሩ። ኢትዮጵያ ጠቅላላ የውጭ ሀገር እንትኖችን ተወካዮችን ሁሉ ሰብስበው ስለ ኢትዮጵያ ጉዳይ ውይይት ሲያደርጉ የተገኘውን መልስ ነው ፕሮፌሰር ብርሃኑ አሁንም የተናገሩት። ያን ጊዜ የፊንላንዱ ፕሬዝዳንት የአውሮፓን እርዳታ ሰጪ ድርጅቶችና መሪዎች ሰብስበው አዲስ አበባ ውስጥ በኦገስት 2005 ባነጋገሩበት ጊዜ የነዚህ የውጭ ሀገር ተወካዮች ያሉት ምንድነው? ለምንድነው ኢትዮጵያ ውስጥ እርዳታ እየተደረገ ሁሉ እርዳታ እየገባ ችግሩ ረሃቡ ድርቁ የማይወገደው ብለው ሲጠይቁ ለማክቲ ሳር የተሰጣቸው መልስ ዛሬ ፕሮፌሰር ብርሃኑ ነጋ የተናገረው አንድ ነው። ያን ጊዜ ያሉት የውጭ ሀገሮቹ መንግስታት ተወካዮችና የድርጅት እርዳታ ሰጪዎች ያሉት ምን ነበር? ነጻነት የለም፣ እንደልባችን መነቃነቅ አንችልም፣ ህዝቡ በቃ ምንም ነገር የለም፣ መንግስት ምንም ነገር አይፈቅድም፣ እሱ የሚፈልገውን ብቻ ነው። አሁን እንደውም አሉ አና ጎሜዝ፣ አሁን ፕሮፌሰር ባኑ ነጋ ሲናገሩ ያ በፕሮፌሰር በማክቲ ሳሪ የነበረው እጥፍ ድርብ ሆኖ ሰው መሞት ጀምሯል። አሁን ይሄ ለምንድነው የማይሆነው? ይሄ ችግር የሚሆንበት ምክንያት ኢትዮጵያ ውስጥ እንደ ሌሎችም ሀገሮች እንደ ኢትዮጵያ ሁሉ ድርቅ ይገባል። ግን ኢትዮጵያ ውስጥ ድርቁ ወደ ሰው መግደል ወደ ህይወት ማጥፋት የሚደርስበት ምክንያት የፖለቲካ ዋናው ችግር የፖለቲካ ችግር በመሆኑ ነው። መንግስት ለህዝቡ ለድርጅቶች ነጻነት መብት እንዲነቃነቁ ሰርተው እንዲበሉ ለህዝቡ እንዲደራጁ የዴሞክራቲክ መብት አይፈቅድም። ይሄ ነው ትልቁ ልዩነትና ፕሮፌሰር ብርሃኑን በመጋበዛችን ያገኘነው ትምህርት ይሄ ነው። ኢትዮጵያ ውስጥ ለውጥ ሊመጣ የሚችለው ይሄን ያህል ገንዘብ ከአውሮፓ ከአሜሪካ እየፈሰሰ ህዝብ ስቲል የሚያልቅበት ምክንያት የድርጅት ስልጣን ላይ ያለው ኃይል የሚያደርገው የፖለቲካ ቁጥጥር ነው የሚሉት። I think I have tried to translate some of your facts, but you know, you understand, you have said a hell lot of...
I'm sorry that I didn't interrupt you.
I understand.
To let you translate.
Yeah. I reckon that it's very difficult to translate all the words, all the beautiful, all the facts that you have said, but I have tried... according to my knowledge, to translate what I could. Now, the $1 million question will be, why is the AU still funding the government of Ethiopia when it acknowledged that there is a problem? Why? Why don't they try to help the people indirectly through international organizations instead of giving the money or donating the money to the government? Do they do it now, by the way?
Well, I think the problem starts with the fact that indeed the EU and the EU governments are not, in general, acknowledging the problem. They are denying it. They know the reality, but they deny it. They cover it up because it doesn't suit their narrative. Why? First of all, they want to continue to portray Ethiopia regime as the darling of their development assistance. Mm-hmm. It is part of the interest of a certain kind of industry that was perversely built around the aid activities, and that want to continue to put the money into the Ethiopian regime hands, mm-hmm. and therefore they do not want stories that prove that this money has been mm-hmm. wrongly spent, that is not benefiting the people of Ethiopia, that it is indeed only benefiting the regime that oppresses Ethiopia. So this is the first reason why they don't want to admit the reality. And then because, of course, there are interests in just those people involved who make money out of this system of channeling money into the ends of the regime in Ethiopia that don't have an interest to let the narrative change regarding Ethiopia and the reality to be indeed acknowledged. And of course then they use an excuse, another excuse, which is the lie that the regime in Ethiopia is an ally in the fight against terrorism, and therefore they should support the regime in Ethiopia, that the regime in Ethiopia is a bulwark preventing Ethiopia to disintegrate, and that for then therefore adding more trouble into the east of Africa. Well, of course, they totally omit the fact that the people of Ethiopia are being violently repressed by this regime. They don't care. They talk about human rights and the rule of law, and they do not highlight that these, both the human rights and the rule of law, are blatantly violated by the regime of Ethiopia because it doesn't suit their narrative. And then, now the latest is that you saw in this La Valletta summit, that they want to outsource to different regimes the means to contain refugees and migrants, to not let them come
to Europe.
Mm. And so they actually use this pretense that regimes like the Ethiopian or the Eritrean or the Sudanese are allies in not only the fight against terrorism, but the fight against migrants and refugees, which is absolutely outrageous, because these regimes are the main makers of migrants, refugees, people who have to leave because they feel oppressed, people who have to leave because they feel they have no opportunities in their lives, in their countries, and also of terrorism, because they actually terrorize their peoples, and that's why they have to flee.
I understand.
So it is really a very, very nasty construction that many European governments and as well institutions and as well the United States are using to justify their unjustifiable policy of continuing to support and finance the undemocratic regime in Ethiopia.
Ma'am, how long do you think this will go on? I mean, supporting this undemocratic regime in Ethiopia, how long would this go on?
This will go on with the ups and downs, but this will go on until the people of Ethiopia really act, and nobody can change what is happening in Ethiopia, in Eritrea, in Sudan, if not the people of those countries. And that's why, indeed, organizing the people of Ethiopia, bringing them together in the clever ways to actually get rid of this undemocratic regime is so important. And that's why I admire Professor Berhanu Negra, as I admired Nelson Mandela and many other leaders like Xanana Gusmão in Timor-Leste, people who did not hesitate to possibly even sacrifice their comfortable life, their possibly risk their own life to actually organize their people to free themselves from oppression.
I understand. Let me translate this one too. አሁን በሁለተኛው ላይ የጠየቅናቸው ጥያቄ ለምንድን ነው ይሄ ሁሉ ችግር ያለ የአውሮፓ መንግስታትና የተለያዩ የምዕራብ ሀገሮች ይሄን መንግስት የሚረዱት ችግሩን ያውቁም ወይ ላልናቸው ችግሩን በደንብ ነው የሚያውቁት በደንብ ጠንቅቀው ያውቁታል የት እንዳለ ጥፋቱ ያውቁታል ግን በሚያሳዝን ሁኔታ ከመጀመሪያውኑ ሲጀምሩ የነሱ ዳርሊንግ ስቴት ብለው ወስነው ነበርና ብዙ ገንዘብ አውጥተውበታል እነሱ እንደፈለጉት ያ መንግስት ይሰራላቸው ይሰራልናል ብለው ስላመኑ ብዙ ኢንቨስት ስላደረጉበት ያንን ለማመንና ለመቀልበስ ተቸግረው ነው እንጂ ችግሩን በደንብ ነው የሚያውቁት ያወጡትም ገንዘብ አለ ይሄን መንግስት አቅፎ ደግፎ ለማያዝ ያንን ላለማጣትና ስተታቸውን ላለማመን የሚታገሉበት ሁኔታ ላይ ነው ያሉት እንጂ ችግሩን በደንብ ያውቁት አንያሉ በነገራችን ላይ በመጀመሪያ ላይ ሲናገሩ የተከበሩ አናጎሜዝ ያሉት ቴሮሪስት ወይንም ደግሞ አሸባሪ ብርሃኑ ለተባለው እኔስ ከማቀው ድረስ ኢትዮጵያ ነበርኩኝ ምርጫው ሲደረገ 2005 23 ከ23 ወንበሮች 23ቱንም የአዲስ አበባ ቦታዎች በአጠቃላይ ያሸነፉት ብርሃኑ ነጋ ናቸው ስለዚህ እስካሁን ድረስ ከዛ በኋላ ምንም ያደረጉት ነገር የለም ምርጫውን በትክክሉ 100% አሸንፈው ስልጣን ላይ መቀመጥ የነበረባቸው አዲስ አበባ እሳቸው ነበሩ ራሱ መንግስት ራሱ የአዲስ አበባን እንትን ሳንቲም አልተቃወመም ወይንም ትክክልም አይደለም ማለት ምክንያቱም 100% ስለተነሸፈ 23 ወንበር 23ቱንም ብርሃኑ ስላሸነፉ ያደረጉት ነገር ምንድነው በጉልበት አሰሯቸውና አባረሯቸው እንግዲህ ያንን ለናንተው ነው ምተው አሸባሪው ማን ነው የሚለው ነው የሚሉት ሌላው አሁን በመጨረሻ ላይ ከተናገሩት አንዱ ምንድነው የኢትዮጵያ ስልጣን ላይ ያለው መንግስት አሸባሪዎችን እታገላለሁ ብሎ ስላለ ያንን የውሸት ስራውን እሱ ነው የሚያሸብረው ህዝቡን ግን የውሸት አሸባሪ ተቃዋሚነቱን ምራቦቹም የኛ ትግልን ይደግፋል አጋራችን ይሆናል ብለው ነው የሚሉት ሌላው በመጨረሻ ላይ አሁን ደሞ አዲስ የመጣው ምንድነው አውሮፓ ስደተኞችን ለመቋቋም የበዙባት ስለሆነ በመታደርገው ትግል የሱዳን የኤርትራና የኢትዮጵያ መንግስትም እንዳጋራችን ሊሆን ይችላል ብለው የሚያምኑበት እምነት አላቸው የተሳሳተ እምነት ሆኖም ግን እነዚህን ስደተኞች እንዲበዙ ማይግሬሽን ወደ አፍሪካ ወደ አውሮፓ እንዲበዛ የሚያደርጉት የኢትዮጵያ መንግስት የሱዳን የኤርትራ ሌሎችም እነዚህ በሚያደርጉት በዝቡ ላይ በሚያደርጉት በደል ጭቆናና ብዝበዛ ምክንያት እየተመረረ ነው ሰው የሚሸሸው ይሄ ደሞ ሊቆም አይችልም ነው የሚሉት ማም Do you think that the meeting was somehow fruitful for all involved parts?
I think it was a useful meeting, yes, and it clearly showed that we need to discuss these questions and expose the real reasons why there is famine and drought in Ethiopia. And the representative of the European Commission, although it was co-towing the government's line that there is no famine in Ethiopia, was actually describing the situation as being extremely worrying and with all the the trend to get even worse, aggravated. And that is one reason why we must discuss it and alert the world, not just the European Union.
Mm.
I hope I will have more discussions with my colleagues in the next days,
mm-hmm.
namely in the context of the Development Committee, who normally deals with Ethiopia, and the Human Rights Committee, so that indeed people understand that these current famines in Ethiopia are much more the results of bad government policies than the natural phenomena, the climate itself, and that they require different political measures than those that have been getting worse by the government of it. And you cannot disconnect this from the brutal repression that is falling on the people of Ethiopia, especially now with the latest campaign of the government to dispossess people from their lands in order to be able to sell and make money in corrupt schemes, selling the lands of the people of Ethiopia to foreign investors.
አሁን በመጨረሻ ላይ የጠየቅኳቸው እንዴት ነው ከውይይቱ ጥሩ ነገር አግኝታችሁበታል ወይ ሁሉም የተካፈለበት ጥሩ ነገር አግኝቷል ወይ እናልኳቸው በጣም ጥሩ ነገር በእናያገኘ ነው እንደውም ይሄን ነገር እንቀጥልበታለን ከተለያዩ የፓርላማው የኮሚሽኑ ተወካዮች ጋራ ስለ ኢትዮጵያ ጉዳይ በሰፊው ምንዋይ ይሆናል ብዬ ተስፋ አደርጋለሁ አውሮፓ ብቻ አይደለም በአለም ደረጃ ይሄ ችግር መታወቅ አለበት ምክንያቱም እዛ ላይ የተወካዮቹ የፕሮፌሰሩ ብቻ ሳይሆኑ ሌሎችም የተናገሩት እና ያስረዱት ያለው ችግር በጣም አደገኛ ከመሆኑም የተነሳ ወደፊት እየባሰ ያልታየ ደረጃ ላይ ይደርሳል ስለሚባል ይሄንን ነገር ውይይት እንደምናደርግበት ተስፋ አደርጋለሁ በሚቀጥሉት ቀናቶች ውስጥ ከተለያዩ የፓርላማውና የኮሚሽኑ ተወካዮች ጋራ ሌላ ቅድም ያሉት ምንድን ነበር አንድ ያስተዋወስኩት ነገር ቢኖር ማንዴላን እንደማደንቀው ሁሉ ፕሮፌሰር ብርሃኑንም አደንቃቸዋለሁ ሌሎቹንም ለእውነት የቆሙ ታጋዮች በሙሉ አደንቃለሁ ህይወታቸውን ጥሩ ኑሯቸውን ትተው የተጨቆነውን የኢትዮጵያን ህዝብ ከችግሩ ለማውጣት ሲሉ የተደላደለ ኑሯቸውን ህይወታቸውንም ሁሉ ለመሰዋት ቆርጠው የገቡ ሰዎች እንደማንዴላ እንደማደንቀው ፕሮፌሰሩንም አደንቃለሁ ለዚህ ነው ማደንቃቸው ለሀገራቸው የራሳቸውን ጥቅም ሰውተው የተደላደለ ኑሯቸውን ትተው ህዝባቸውን ለማዳን Just let me put one short last question. Did you find anything that can make you believe that the professor is somehow a terrorist?
No, I don't. As I said, I don't accept that they give him that designation, and with that argument, they try to prevent Professor Berhanu Neka from developing contacts with interlocutors in Europe and elsewhere. It is totally unfair. Who are the terrorists? Are those who try to play by democratic rules, who played by democratic rules, and were prevented from exercising the mandate that the people democratically gave them by being put in jail? Or are the terrorists those who put them in jail because they could not accept that they were these other opposers were democratically elected? I think that the terrorist is the government of Ethiopia.
Miss Anna, I thank you from the bottom of my heart for your dedication to unveil the truth about Ethiopia.
You're welcome.
Thank you very much, and thank you very much indeed, ma'am.
My regards to everybody in the Ethiopian community in Sweden.
Thank you, ma'am. አሁን በመጨረሻ ላይ የተከበሩ አና ጎሜዝን የጠየቅናቸው ፕሮፌሰር ብርሃኑ ለቴሮሪስት ወይም ምንድነው በአማርኛ ጸረ አሸባሪ ለመባላቸው ያገኙት ማስረጃ አለ ወይ ብለን ለጠየቅናቸው ለኔ አሸባሪው ስልጣን ላይ ያለው የኢትዮጵያ መንግስት ነው የዴሞክራሲን ህግ ሳይከበር በዲሞክራሲ ህግ ተጠቅመው ስራቸውን ሊሰሩ የሚፈልጉ ኃይሎችን የሚያሸብር የሚያስር የሚያባርር ለኔ እሱ ነው ነው የሚሉት። ያሁኑ መንግስት ያገሪቷን የበለጠ ችግር ውስጥ የሚከተው የህዝቡን መሬት እየቀማ በኃይል ያስገደደ ያባረረ ለሀብታሞች ለውጭ ሀገር ሀብታሞች በመሸጥ ህዝቡን ረሃብተኛና ጎስቋላ ያደረገው ነው። ከድሮ የባሰ የሚሆንበት ምክንያት አንዱ ያሁኑ ድርቅ ይሄ ነው ነው የሚሉት። እንግዲህ አድማጮቻችን ከተከበሩ አና ጎሜዝ ጋር ለዛሬ ያደረገውን ውይይት እዚህ ላይ እናበቃለን። ሳምንት እስክንገናኝ ጤና ይስጥልን። አድማጮቻችን ይህ የምታዳምጡት ስቶኮም የሚገኘው ኢትዮጵያ ድምፅ ሬዲዮ ነው። አሁን እንግዲህ ዝግጅታችን ሊጠናቀቅ አንድ 5 ደቂቃዎች ይቀሩታል። ከዛ በፊት ግን ጄሪ አይተሻል? አሁን እኔ እንትን ደስ የሚል ያየሁት ቫይበር የሚልኩታል አይደል? ይሄ
የግሩፕ መልእክት ላይ
ማን እንዳስገባኝ አላውቅም። ብዙ ግሩፕ ውስጥ አለሁበት፣ አንድ ቀንም ጽፌ አላውቅም። ግን አያለሁኝና እዛ ላይ አማርኛ የሚመስሉ የባዕድ ሀገር ስሞች ትክክለኛ የአማርኛ ትርጓሜዎች የሚላየው ኮሌጅ ምን እንደሆነ ታውቂያለሽ?
አቃለሁ።
ምንድነው?
መካነ ትምህርት።
አንቺም ደርሶሻል። ዩኒቨርሲቲ
መካነ አምሮ።
ሌክቸር
ትምህርተ ጉባኤ።
ሌክቸረር
መምህረ ጉባኤ።
ዲን
ሊቀ ጉባኤ።
ቢሮ
መስሪያ ቤት።
ባንክ
ቤተ ነዋይ።
ሲቪል ሰርቪስ
ሰላማዊ አገልግሎት።
ካስተም
ኬላ።
ኮምፒውተር
መቀመሪያ።
ዲግሪ
ማዕረግ።
ሚኒስቴር
ምሉክ።
ይሄን አላውቅም ነበር። ማስ ሚዲያ
ምህዋር ዜና።
ፎቶግራፍ
ምዕራባዊ ስዕል።
ብራናዊ ስዕል። ሬዲዮ
ንፋስ ድምጽ።
ንፋስ ድምጽ ነው ስል የሚያውቁ እንትን ይበሉን። ፖሊስ
የህግ ዘበኛ።
ኢንተርኔት
የህዋውታር።
ሎሬት
አምበል ተሸላሚ የቀኔ።
ዶክተር
ሊቀመንበር
ኤምባሲ
የእንግራት ጽፈት ቤት
ዲፕሎማት
የመንግስት መልእክተኞች
ኢኮኖሚክስ ሐዋላ ምንድነው ሐዋላ ይሄ ሐዋላ የሚላከው ነው
አዎ
ሐዋላ
መዋረ ነዋይ
ሳሎን
እንግዳ መቀበያ
እንኳን በብዛትም እንደዚህ ነው ቱሪዝም
ስነህዋጽ
ስካን ስካን ይስካን ነው እንትን ፎቶ ማንሳት አይደለ ወረቀት አዎ
ፕሪንት ማድረግ ማለት
ነው ምንድነው ስካን አዎ ስካን
مكتاب
ደስ ሲል ፕሬዚደንት
ሊቀ ሀገረ ሙሴ
ቴሌኮሙኒኬሽን
ምረቃል
ነይ ምዋረቃል ቪዛ ቪዛ
የይለፍቃል
ፓስፖርት
የኬላ ማለፊያ
አንግዲያ አድማጮቻችን እናንተንም ማካፍለናቸዋል እኛ መናቃተ የምናቃተን ማካፈል የምናውቃተን ማካፈል ደስ ይላል አለ መጋራት ጥሩ ማካፈል ጥሩ ነው እንግዲያ አድማጮቻችን ፕሮግራማችን ሊጠናቀቅ አሁን 5 ደቂቃ ቀርቶታል በሚቀጥለው ሳምንት የዚህ አመት የመጨረሻችን ፕሮግራም ይሆናል በተቻለ መጠን አድማጮችን በአመቱ ምን እንደገጠማቸው ያመቱን ገጠም ደስ የሚላችሁ ምኞታቸውና የሚገልጹበት ለማድረግ እንሞክራለን ለዚህ ደግሞ ውድ አድማጮቻችን እየደወላችሁ ተባባሪዎች ሆናችሁ ማለት ነው ይሄንን ሐሳብ የገጠማችሁን ደስታውንም ችግሩንም ሀዘኑንም ምን እንደምትመኙ በሚቀጥለው ሳምንት ፕሮግራማችን እንድትገልጹ እድል እንሰጣለን ያው በስልክ ቁጥራችን 0819100 ማለት ነው እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድና
ጄሪ
ዛ የቴክኒካል አፊው ከእንቅልፉ ተነስቶ ዛሬ ሲሰራ ያደረው ወንድማችን ጤና ይስጥልኝ I'm not afraid to die.